አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደምን የዛሬ የሰኔ 12 ቀን 2008 ዓመተ ምህረት ወንም እንደ አውሮፓውያን አቆጣጠር የጁን 19 2016 ቅንብራችን ይዘን ቀርበናል። በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም ልክ ከምሽቱ 12 ሰዓት የሳምንቱ አበይት ዜናዎች ይቀርባሉ። ከዜና በኋላ አንድ ከድረገጽ የተገኘ ወቅታዊ መልእክት እናስደምጣለን። የጽሑፉ ርዕስ በአንድ ዘር ጎራ ሀገር ስትመራ፣ በአንድ ዘር ጎራ ሀገር ስትበላ ይላል። በመጨረሻም የኢትዮጵያ አንድነት ሬዲዮን ሳምንታዊ መልእክት ከተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥል ሙዚቃ እንከፍታለን።
تمصحفت مهدر يتلمد سلام تاچنن بتهتنا ناقربالن بزاريو مشيت يزي كفله زججتم يميكتلون يزن قربنال غبر لميغباو غبر غبرو جيتاچو هايلي دكتور يا كريستيانوچو مصحف غبر لميغباو شوم غبر غبرو يلال غبر لمايغباو እንደው ያኔ ላለ ገዢ ግን ግብር ስለማይገባው አንዲት ቀይ በሳ አጣቀመሱት ማለቱ ነው። ግዜ ስለሰጠው ቀምቶ ይወስዳል። ግን ብዕሬ ስቦኝ ነው እንጂ ለማለት የፈለኩት እንኳን አድናቆት ለሚገባቸው የኦሮሞኛ ተናጋሪ የጎሳ ፖለቲከኞች አድናቆት ስጧቸው ለማለት ነበር በማለት ጌታቸው ኃይሌ ጽሑፋቸውን ይከፍታሉ። ታሪኩ እንዲህ ነው። ኢጣሊያ ሰሜን ኢትዮጵያን ቆርሳ ወስዳ መቁራሹ ውስጥ ያሉትን የተለያየ ስም ያላቸውን ወረዳና ወራጃዎች ሰብስባ አንድ ራስዋን የቻለች ሀገር ለማድረግ ኤርትራ የሚል ስም አወጣችለት። ታ 1890 ዓመተ ምህረት ጀምሮ ብዙዎቹ ክፍለ ሀገሮች አንድ ሀገር ሆኑ። ኢትዮጵያ የመገንጠል ሐሳብ በውስጣቸው የሰረጸባቸው የዛ አካባቢ ልጆች ባንድ ስም ለመጠራት አመቻቸው። ኢጣሊያ ያንን አካባቢ ወስዳ አንድ ሀገር እስትታደርገው ድረስ ነዋሪዎቹን ተኢትዮጵያዊነት በቀር ማን የሚያደርጋቸው ሌላ ነገር ወይም ምክንያት አልነበራቸው። በሀገር ደረጃ ኢትዮጵያዊ ሲሆኑ በጎሳ ደረጃ በየራሳቸው ስም የሚጠሩና ወደ ብዙ ጎሳ የሚዘረዘሩ 9 ጎሳዎች ነበሩ። አሁንም በዛው ደረጃ ላይ ይገኛሉ። የጣሊያ አገዛዝ ስማቸው ኢትዮጵያ ተመባል ኤርትራዊ ወደ መባል ለወጠው እንጂ የውስጥ የጎሳ መታወቂያቸው እንዳለ ነው። ተኢጣሊያ ግዛት ሲወጣና ተኢትዮጵያ ጋር ሲደባለቅ እልል ያለው ህዝብ ስሙንም ሆነ መገንጠሉን መውደዱን ለማመን ያስቸግራል። ተድበስብሶ ተዚህ ደረሰን በል ይላሉ ጌታቸው ኃይሌ። አሁን ተራው የቱለማና የበረቱ ማልጆች ነው። አንደኛ የታሪኩ ነተኛነት በማንም የታሪክ ሊቅ ሳይረጋገጥ የበረቱማና የቦረን ልጆች ኦሮሞ የሚባል አንድ ህዝብ ሳይሆኑ ኦሮሞ የሚባል አንድ ህዝብ ነን ብለው ዓለምን አሳመኑ። ሁለተኛ ኢጣሊያ ተኢትዮጵያ ላይ መሬት ቆርሳ ኤርትራ የምትባል ሀገር እንደፈጠረች የበረቱማና የቦረን ልጆችም ማንንም ልብ ሳይለው በወያኔዎች አዋላጅነት ኦሮሚያ የሚባል ሀገር ፈጠሩ። ተደባስብሶ ተዚህ ደረሰን በል። የቱ ለመሆኑ የቱ ነው የኦሮሞ ህዝብ ብሎ ለሚጠይቅ የሚጠይቅታለ የሚያሳዩት በኦሮሞ ህዝብነት ምን ጊዜም ያልመከቱትን ኦሮሞኛ ተናጋሪዎችን የበረቱማንና የቦረርን ጎሳዎችን አንድ ህዝብ አድርገው ነው። ታሪካቸው እንደምናውቀው ተሆነ ግን ጎሳዎቹ ተባህል ያለፈ አንድነት የነበራቸው ጊዜ አልነበረም። የህዝብ አንድነት ምልክቱ ለአንድ ጉዳይ በተለይ ለአንድ ሽግግር በአንድነት መመከቱ አጻፋውን መልስ መስጠቱ ነው ይላሉ ጌታቸው ኃይሌ። አንድ ህዝብ አንድነቱን የሚያሳየው የኢትዮጵያ ህዝብ እንዳደረገው ባንድነት ሲዘምት ባንድነት ሲመክት ባንድነት አጻፋ ሲሰጥ ነው። አጼ ሰርጸ ድንግል ቱርኮችን ተምድረ ባህር ዛሬ ኤርትራ ተምትባለው ሀገር ያስወጣቸው አንድነት ያለውን የኢትዮጵያ ህዝብ በተለይ የበረቱማ ጎሳዎችን አሰልፎ ነበር። አድዋንና ማይጨውንም መጥቀስ ይቻላል። የበረቱማና የቦረን ጎሳዎች እንዲህ አይነት ታሪክ የላቸው። የጋራ ችግር ገጥሟቸው በጋራ አልመከቱም በጋራ አጻፋ መልስ አልሰጡም። የቱለማና የበረቱማ ጎሳዎች ተደቡብ ተነስተው መሃል ኢትዮጵያን የወረሩት ለከብቶቻቸው ግጦሽ ፍለጋ ስለነበረ ወረራቸው እንደ አንድ ህዝብ ሳይሆን እንደ ባላንጣ እርስ በራሳቸው የተዋጉ ነበር በማለት ደራሲው የታሪክ ጉዞን ያስተውሱናል። እርግጥ የባህል አንድነት በመሰረቱ የህዝብን አንድነት ያመለክታል። የበረይቱማና የቦረን ልጆች ቋንቋቸውና ሌላው ባህላቸው ተመሳሳይ ነው። አንድ ህዝብ አንድ ጊዜ አንዴ ቢሆኑ ነው አንድ ያልሆነ ህዝብ ተመነሻው ባንድ ቋንቋ ይናገርም። ግን ያ የጥንቱ አንድነት በጥንትነት ቀርቷል። ያዳም ልጆች ባንድ ቋንቋ ይናገሩ ነበር እንደማለት ነው። ቤልጂኮችና ፈረንሳዮች፣ አልመኖችና ነምሳዎች ማለት ጀርመኖችና ኦስትሪያዎች ባንድ ቋንቋ እንደሚናገሩ እንደማለት ነው። ያሁኖቹ የበረይቱማና የቦረንጎሳዎች ሁኔታቸው የሶማሊዎችን ሁኔታ አይቶ ማየት ነው። ተቀረው ተጥንቱ አንድነታቸው ወዲህ አንድነት ነበራቸው ተተባለ በኢትዮጵያዊነትና በኬንያዊነት ነው። ኢኮኖሚያቸው ተላይ እንደተጠቀሰው ከብት ማርባት ላይ የተመሰረተ ስለነበር የነዚህ እንዳሸን የሞሉት ጎሳዎቻቸው ታሪክ ያንድ ህዝብነት ሳይሆን በግጦሽ መጣላት ነበር። ለምሳሌ ወረንሻ መጀመሪያ ተወርዲያ ተስማምቶ ነበር። ወርዲያን ከርቶ ህዝቡን ፈሽቶ ታክቹ ጋር ሆነ። አክቹን ከርቶ ህዝቡን ፈጅቶ ወደ ሊበን ሄደ። ሊበንን ከርቶ ህዝቡን ፈሽቶ ወደ ወሎ ተጠጋ። ወሎን ከርቶ ተሊበን ጋር ታረከ። ተደቡብ ኢትዮጵያ እየወጡ መሐል ኢትዮጵያን ሲወሩ ከኢትዮጵያ መንግሥት ጋር የነበራቸው ጥል ያርሷ አደሩን ሰብል ሁልቀ ወመሳፍርት ለሌለው መንጋችሁ መኖ አድርጋችሁ ሰላማዊን ህዝብ አታስርቡት፣ ቅዱሳት መካናትንም የከብት በረት አታድርጓቸው ስለሚባሉ ነበር። የከብቶቻቸው ብዛት እንዳን በጣ ሰብሉን ላስ ያደርገው ነበር። ነገስታቱ ቢቸግራቸው አንዳንዶቹን ባዶ ቦታ እየፈለጉ ያሰፍራቸው ጀመር። አልሆነ አንዱ ጋራ ሰላም ሲፈጠር ሌላው ይከዳል። ተላ የተጠቀሰው ወረንሻ ሊበንን ከርቶ ተንጉስ ሱስኒዮስ ጋር ተስማምቶ ወለቃ ላይ ቢያሰፍረው የወለቃን ሰዎች ፈጃቸው በማለት ጌታቸው ኃይሌ የታሪክ ማስረጃ ያቀርቡልናል። የጎሳዎቹ ቁጥር በልክና በትክክል አይታወቅም። አለቃ ታጌ ባደረጉት ጥናት የሚከተለውን መዝግበዋል። የጎሳ አባቶች ከረዩ፣ መረዋ፣ ኢቱ፣ አክቹ፣ ወረንሻ፣ ሁምበና። ልጆች ጎሳዎች ሊበን፣ ሜጫ፣ ቱለማ፣ ወሎ፣ ጅሌ፣ አቦ፣ ሉባ፣ በላይ፣ ወርድያ፣ አሩሲ፣ ኢቱ፣ ኡር፣ አበጢ፣ ጅሌ፣ ዠንጉር፣ ጨፋ፣ ሰዩ፣ አቡ፣ ጫቡ፣ ይሉ፣ ጉድሩ፣ ኩታይ፣ አሞሩ፣ ሆሮ፣ ራያ፣ አዘቦ፣ አሸንጌ፣ ዳጬ፣ ኮኖ፣ ቦች፣ አካኮ፣ ወቦ፣ ጭሌ፣ ሊበን፣ ሆኮ፣ ሌቃ፣ ጨለባ፣ ወለጋ፣ ጉማ፣ ሊሙ፣ ዥማ፣ ጌራ፣ አብቹ፣ ግንብቹ፣ ወበሪ፣ ገላን፣ ሉሜ፣ ሜታ፣ ዋዩ፣ ጉለሌ፣ ሰላሌ፣ አበቲ፣ ደራ፣ ቦረና። ወያኔዎች የትግራይን ሕዝብ አማራ በድለዋል እያሉ በማሳመንና በማስፈራራት ኢትዮጵያ የትግራይ ጠላት መሆኗን ያመኑ ለመግደልም ለመሞትም የቆረጡ ብዙ ልጆች መለመሉ። ሕዝቡንም ፕሮፓጋንዳውን ማመን አለማመኑ ሳይታወቅ ያመነና አገሩን የከዳ አደረጉት። የእነዚህ ከላይ የተጠቀሱት ጎሳዎች ሁኔታም ተመሳሳይ ነው። የፖለቲከኞቹ ጥረት ጎሳዎቹ ተራሳቸው ጎሳና ተኢትዮጵያዊነታቸው በቀር አንድ የኦሮሞ ሕዝብ መሆናቸውን ሳያውቁት እንዲቀበሉት ለማድረግ ነው። የበረይቱማና የቦረን ዘር የሆነ ሁሉ የጎሳ ፖለቲከኞች የጠነሰሱለትን መጎንጨት ጀምሯል። አንዲት ሴት የእስልምና ሃይማኖት ተከታይ ተሆነች ፊትሽን በሂጃብ መጅጀቦን አለብሽ እንደምትባል ማለት ነው። ማስገደጃው በኃይል ማስጨነቅና በፕሮፓጋንዳ ወጥሮ መያዝ ነው። ተበድላችኋል ተብለዋል። የሰፈሩበትን መሬት ሰፍረውበትና እየተጠቀሙበት እያለ አልሰፈራችሁበትም አልተጠቀማችሁበትም፣ አማራ ወስዶባችሁ መሬት አልባ ሆናችኋል ተባሉ። ባይን ማየት በዛሬቱ ኢትዮጵያ ፖለቲካ እውነትን ለማመን አልጠቀመምና የተባለውን የሚቀበሉት ቁጥራቸው እየጨመረ ይሄደ ይመስላል ይሉናል ጌታቸው ኃይሌ። ከላይ እንደተገለጸው መቼም ኦሮሞ የሚለው ስም ለሌለ ህዝብ አልወጣም። በጎሳ ተመበታተናቸው በፊት እንደ ቋንቋው ተጥንት የተወረሰ ሆኖ የጥንት አገራቸውን ሳይለቁ የተጠሩበት ስም ሊሆን ይችላል። ማህል ኢትዮጵያን ተወረሱ በኋላ ግን የሚታወቁት በየጎሳቸው ነው። ጃዊ ያዘዞን ህዝብ ሰለበ። ቦርዲያ ጦር ምክንያት አገሪቷ ተሸበረች። በዚህ ዓመት መጠኑ 40 ሺህ የሚሆን ለበቻ ወደ ትግሬ መጣ ወዘተ የሚል እንጂ አንድም ቦታ ኦሮሞች እንዲህ አደረጉ የሚል ሰነድ የለንም። በአንድ ህዝብነት ስማቸው ታውቆ ቢሆን ኖሮ ሊቃውንቱ በታወቀው ስም ይጠሯቸው ነበር። ጎሳዎቹም ኦሮሞነን አላሉም፣ ጸሐፊዎቹም ኦሮሞ አላላቸው። ግን ኤሪትሪያ ከሚለው የቅኝ ገዢዎች ታወጡት ስም ይሻላል፣ ሀገር በቀል ነው ይላሉ ጌታቸው ኃይሌ። የታሪክን ሂደት ስናይ ሀገር የሚገነባውም የሚፈርሰውም በኃይል ስለሆነ ኦሮሞያን ለመፍጠር የሚካሄደው ድርጊት አዲስ ሊሆንብን አይገባም። ግን ያለንበት ዘመን የህዝብ ድምፅ የሚከበርበት ስለሆነ አባቶቻቸው በጋራ የገነቧት ሀገር ኢትዮጵያ የወደፊት ዕጣዋ ሲጣል እነሱም ኢትዮጵያዊነታቸው ሲገፈፍ ፈቃዳቸው መጠየቅ ነበረበት። የማይጠየቁት መልሱ ስለማይጥም መሆኑን በምርጫ አጋጣሚ አይተነዋል። ጎሰኝነትን አይንህን ለአፈር ይዳርገው ብለውት ነበር። ግን የህዝብ ፈቃድ መጠየቅ በአምባገነኖች ዘመን የማይታሰብ ነው። አምባገነኖች የሥልጣን ምንጩ ህዝብ ነውና ህዝብ ልቀቁ ብሏችኋል ቢባሉ ዛሬ ማታ ሕይወታችሁ ታልፋለች የተባሉ ይመስል ሕይወታቸው ስታልፍ በእንቢተኝነት ይጸናሉ። የብዙነት ኃይሎች የአንድነት ኃይሎችን መብት ነጥቀው ትጥቃቸውን አስፈትተው ይገዟቸዋል። ፍላጎታቸው ተጨቁኗል። አገራቸውንም የጠላት ንብረት አድርገዋታል። የአንድነት ኃይሎች ስንል ነፍጠኞች አማሮች የምንል ያስመስሉታል። ነፍጠኞች ቢሉ እውነታቸውን ነው። ነፍጥ ማለት ጠመንጃ ማለት ነው። የኢትዮጵያ መንግሥት ሠራዊት ሀገር ያቀናው ዳር ድንበር ያስከበረው በነፍጥ እንጂ በአርጩሜና በአለንጋ አይደለም። ቅጽሉ ለአማሮች ብቻ መሆኑ ግን ስህተት ነው። የኢትዮጵያን የጦር ሠራዊት ታሪክ ማንበብ ተስህተት ያድናል። ተስህተት ለመዳን ለሚፈልግ ማለት ነው። ብዙ አውራጃዎችን ማጠቃለል የሚወደደውም ሆነ የሚጠላው በዓላማው ነው። ለአስተዳደርና የሀገሪቱን ኢኮኖሚ ለማዳበር እንዲመች ተሆነ ይደገፋል። ያም ቢሆን በሕዝብ ፈቃድ ሲፈጸም ነው። በቋንቋ ማጠቃለል ግን ተንኮልና በደል አለበት ይጠላል። ተንኮልና በደልን አጥብቀን መቃወም አለብን። የሰለጠነ ሕዝብም ግዴታና ምልክቱ ነው። ተንኮሉ አንድ ሕዝብ አይደለንም ብሎ ለመለያየትና ኢትዮጵያዊነትን ለማስቀረት ማመቻቻት ነው። ለዛም ክፉ ቀን እንዲያመች ኦሮሞያና ትግሪያ ነፍጣቸው በጋለበ ሰፋፊ መሬት ይዘዋል። በደሉ ቋንቋው ሌላ የሆነ ኢትዮጵያዊ ሰብአዊ መብቱ ይወሰድበታል ወይ ይባረራል ወይ ማንነቱን እንዲለውጥ ይገደዳል። ኦሮሞያ ውስጥ ያለቁትና በሺህ የሚቆጠሩ ተፈናቃዮች በማስረጃነት ሊወሰዱ ይችላል። ጥፋቱ የኛ አይደለም የገሌ ነው ለሚሉት ጥፋቱን ታንዱ ወደ ሌላው ማንቀዋለል ዋጋ ሊሰጠው አይገባም። የጥፋቱ ምንጭ አንድን ህዝብ በቋንቋ መከፋፈል ነው። ዘዴው አለመግባቢያ መሆኑ የሰናወርን ግንብ በገነቡ ሰዎች ላይ አይተነዋል። ማንነትን በተመለከተ በወልቃይት ጠገዴ ላይ ዛሬ የሚፈጸመውን ስቃይ መመልከት ይበቃል። የኦሮሞ ታሪክ ጸሐፊዎች በተለይ የኦሮሞች ታሪክ የተፈጸመው በኢትዮጵያ ምድር ላይ ስለሆነ የኢትዮጵያ ታሪክ ነው። የቦረንና የበሬቱማ ልጆች መሃል ኢትዮጵያን እንዴት እንደያዙ ሊቃውንቱ ብዙ ጽፈዋል። ታሪካችን ስለሆነ እንቀበለዋለን። የደናቁርቱን ጫጫታ ንቃችሁ የሊቃውንቱን መዛግብት በገለልተኛት መርምሩና ታሪካችንን አስተምሩ። ትልቅ ህዝብ ታሪካን ብቦ የሚቆጨው ምን ነው በዛን ጊዜ እንዲህ ሆነ ነበር ብሎ ነው እንጂ በዛን ጊዜ እንዲህ ሆነ ዛሬ መበቀል አለብን ብሎ በቀል ለማንሳት አይደለም። በደል ያልደረሰበት የለም። በደል ያላደረሰም ሊገኝ አይችልም። ለአማርኛ ተናጋሪዎች ጀግና ተበደልኩ እያለ ሮሮ አያሰማም በማለት ጌታቸው ኃይሌ የመልእክታቸውን ጽሑፍ ያጠቃልላሉ። እኛም የዚህን ምሽት ዝግጅት በዚህም ዘጋለን። ቀጣዮቹን የምሽቱን ዝግጅቶች ከኛው ጋር በጥሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን ከዚህ ቀጥለን ሳምንቱ ዋና ዋና ዜናዎችን አስነምጣለን። ከሰሞኑ የሻቢያና የወያኔ ጦር በተተናኮሉበት አካባቢ የጦርና ግንባር ተብሎ በሚጠራው ሻቢያ በወያኔ ላይ ጉዳት አድርሻለሁ የሚል መግለጫ ሰጥቷል። ባለፈው ቅዳሜ በተጀመረው ውጊያ ሻቢያ 200 ወያኔዎች እንግዲህ ያለው ሲል ውጊያ መካሄዱን ሲክድ የሰነበተው ወያኔ በበኩሉ በሳምንቱ አጋማሽ ላይ ሻቢያን ቀጥቼ አባርሬያለሁ ብሏል። ጦርነቱን የቀሰቀሰው ሻቢያ ይሁን ወያኔ ታወቀ ነገር ባይኖርም ወያኔ ኤርትራ ኢትዮጵያ አካል አይደለችም ብሎ ራሱ ለተባበሩት መንግስታት ድንበር ሳያበጅ ውሳኔ እንዲሰጥበት ካስደረገበት ጊዜ ጀምሮ ሁለቱ ቡድኖች በአካባቢው የጦርነት ቀጠና ካደረጉት ብዙ ጊዜ አስቆጥረዋል። ሻቢያና ወያኔ ኃይለ ቃል በመላወጥ ህዝባቸውንም ሆነ ዓለምን እያደናገሩ ሲሆን በተለይም ለአውሮፓ ቆጣጠር በ1998 ዓመተ ምህረት ግጭት ሲቀሰቀስ አከራካሪ የነበሩ የድንበር ማካለል ጉዳይ ወያኔ ተረች ያደረገው ፍርድ ከተሰጠው ወዲህ ሻቢያ የግዛቱን አንድነት አስጠብቃለሁ በሚል ወታደራዊ አቅሙን በድንበሩ አካባቢ ሲገነባ ቆይቷል። ሻቢያና ወያኔ ለወንብድና ተመስርተው በወንብድና ባህሪያቸው በስልጣን ላይ ባሳለፏቸው ዓመቶች ሁሉ የአካባቢውን ሰላም በማደፍረስ ለትውልድ ቂም በቀል ቁርሾ እየጣሉ ሲሆን እነዚህን ወንበዴ ድርጅቶችን አቀማጥለው ወደ ስልጣን ያመጧቸውም ቢሆኑ ለጸረ ህዝብ ባህሪያቸው በሁለቱም ላይ የጠበቀ ቀባ ማድረግ አለመፈለጋቸው ሁኔታው እንዲባባስ ምክንያት ሆኗል። በጦርነቱ ግንባር ሻቢያ በበኩሉ ወያኔ ጦር በጦርና ግንባር ወረራ ፈጽሞብኛል ሲል ክስ ሰንዝሯል። ባለፈው ሐሙስ ጦርነቱን አስመልክቶ የተባበሩት መንግስታት ሻቢያና ወያኔ በድንበሮቻቸው አካባቢ የሚያደርጉትን ግጭት እንዲያቆሙ ጠይቋል። ወያኔና ሻቢያ ከ16 ዓመታት በፊት የፈረሙትን ውል ሙሉ በሙሉ ገቢር እንዲያደርጉም አሳስቧል። ሻቢያ በበኩሉ የጸጥታው ምክር ቤት ጉዳዩን በአስቸኳይ እንዲመለከተውም ጥያቄ አቅርቧል። ይህ በእንዲህ እንዳለ ከሰሞኑ በተቀሰቀሰ ጦርነት ብቻ 140 በላይ የወያኔ ወታደሮች ከሰሜኑ እዝ በመኮብለል እንደተሰወሩና አንድ በጀነራልነት ማዕረግ ላይ የሚገኝ አመራር ብዛት ያላቸው ወታደሮቹን ይዞ ወደ ኤርትራ ገብቷል የሚል ወሬ እየተናፈሰ ነው። የትግራይ ያነዘረኛ ጠባ ቡድን በጥቅም ያሰለፋቸው ካድሬዎችን ይዞ የከፋፍል ግዛ ፍልስፍናውን ስላስከተለበት ውድቀት አንስቶ ራሱ ሲገመግም ሰንበቱን የራሱ የቡድኑ ልሳኖች ሲዘግቡ ሰንብተዋል። የውያኔ ፈቀላጦች ከሆኑት መካከል ሪፖርተር ጋዜጣ የትግራይ ውያኔ ማዕከላዊ አመራር ከተላላኪዎቹ ጋር በመሆን የመልካም አስተዳደር ጦት እያስከተለ ስላለው መዘዝና በሙስና የነቀዘ ስለመጣው ቢሮክራሲ ውይይት ማካሄዱን ገልጿል። ወያኔዎችና ካድሬዎቻቸው በከባድ ሙስና እርስ በርስ እየተመጣጠሩ በመተካካት እስከዛሬ ቢዘልቁም በአገሪቷ ፈጠው የወጡት መሰረታዊ ችግሮች የፋሽቱን ቡድን ሊያሰነብተው እንደማይችል ብዙዎች ይናገራሉ። የአገዛዙ ቋንቋ ተኮር መዋቅሩና ጸረ አንድነት አራዊት ህገ መንግስቱ የአንድን ዘር ለመጥቀም የተነደፈ በመሆኑ የአገዛዙ አውራ ካድሬዎች አይን ያወጣ የዝርፊያ ወንጀል እንደሚያካሄዱ በገሃድ እየታየ ነው። ማንነካና ለሚለት ቤት የሞራል ዝቅጠት ላይ የቆሙት ወያኔዎችና ካድሬዎቻቸው ከትቢያ እየተነሱ በሚዘገንን ሙስና በመዘፈቅ በአገር ሀብት ላይ ቁጥጥ ማለት ወያኔ ባህል ሆኗል። የትግራይ ወያኔ ዘረኛ ቡድን የመልካም አስተዳደር ችግር ሙስናን ብቃት ማነስ በሚል የጀመረው ግምገማ አገሪቷን ለውድቀት ከዳረጋት 25 ዓመታቸውን ያስቆጠረ ሲሆን በወያኔ ካድሬዎቹ የስልጣን ብልግናና ሙስና የአገር አውዳሚ ሀብት ዘረፋና ማናለኝነት የወያኔ ውድቀት የሚያበስሩ የሆኑ ምጣታቸውን ብዙዎቹ ይስማሙበታል። ወጠኝነትና ከትንሽነት የመነጭ የጠባብ ቡድን አስተሳሰብን የሙጥኝ ያለው ወያኔ ከኢትዮጵያ እጅግ ያፈነገጠ ከመሆኑም በላይ የሰላምና አብሮ የመኖር መንፈስ ቀስ በቀስ ህዝባዊ ማዕበል እየቀሰቀሰ በመሆኑ ወያኔዎች ራሳቸውን ለመገምገም ጣት ማሳ ቢሰየሙም ኪሳራቸው የከፋ እንደሚሆን ብዙዎች ግምታቸውን እየሰጡ ነው። በክፋት ጎዳና የሚመላለሰው የትግራይ ወያኔ ጠባብ ናዚ ቡድን የአገር አውዳሚ መርዝን ለመርጨት ከሚጠቀምበት አንዱ ስልቱ ህዝብ መከፋፈንና አዲስ ማንነት በመስጠት ለመሆኑ በየጊዜው በሀገራችን የተከሰቱ ችግሮች የፈጠሩት የህብረተሰብ ቀውስ ጉልህ መረጃዎች ናቸው። ከቅርብ ጊዜ ወዲህ በአማራው ነገር ላይ ከከፈቱበት አንዱ መሰሪ ተንኮል ለወያኔ ያደሩ ባንዳዎችን አባብለው መቀሌ ቢሮ ከከፈቱላቸው በኋላ አማራዎች አይደለንም ቅማንቶች ነንና ወያኔያዊ ክልል በጅልን ብላችሁ ጠይቁ በሚል የእርስ በርስ ግጭት መሰናዱ ማከናወናቸው ይታወሳል። ሞት ይዞ ይሞታል ነውና በወያኔ ቀስቃሽነት ከመቀሌ ቀረበውን ጥያቄ የወያኔ ድርጅት የሆነው በአዴን በቶሎ አላስተናገደምና የቅማንትና የማንነትን ጥያቄ ችላ በማለቱ ይቅርታ መጠየቅ አለበት ሲልም ወስኗል። የወያኔ አራዊት ህገ መንግስት በአንድነት የአማራውን ህዝብ ሲፈልግ መከፋፈል፣ ሲፈልግ ማፈናቀል፣ ሲፈልግ መግደል ነውና አዲስ ግጭት በመቀስቀስ አዲስ ማንነትን መካለል ከመቀሌ ቀርበው የነበሩት የወያኔ ጀሌዎች ደርሶባቸዋል ስለተባለው በደል በወያኔ አራዊት ህገ መንግስት እንዲካሱ ትእዛዝ አስተላልፏል። ለትግራይ ወያኔ ቡድን አገልጋይ የሆነው በአደን የወያኔን አራዊት ህገ መንግስት በስራ ላይ መዋል ብቻ ሳይሆን ወያኔዎች በበላይነት በሚገዟት ሀገር ውስጥ አለወያኔ ፈቃድ አንዳችም ነገር ማከናወን እንደሌለባቸው የጽሑፍ ማስጠንቀቂያ መድረሳቸው መሆኑን ለመረዳት ተችሏል። ቅማንት አማራ፣ አማራ ቅማንት፣ አማራ ውህድ ኢትዮጵያ መሆኑ እየታወቀ የዘመኑ ክፎት ወያኔዎች ምርዛቸውን ሲያራግፉበት ዝም ብሎ ማየት ውርደት ለትውልድ ማውረስ በመሆኑ የወያኔ መሰሪ ስራ ለማቆም የህዝባዊ መነሳሳት ጥሪ እየቀረበ ነው። በቅርቡ በትግራይ ወያኔዎች ዘረኛ ጠባብ ናዚዎች የሚመራ ቡድን ወደ ኢትዮጵያ ወደ አውስትራሊያ በልዩ ልዩ ግዛቶች ያደረገ የጉዞ እቅድ በየግዛቱ ከሚኖሩ ኢትዮጵያውያን በገጠመው ተቃውሞ ምክንያት ከአውስትራሊያ መንግስት ግልገል ፋሽስቶቹ ተግባሮቻቸውን እንዲያቆሙ በሰጠው ትእዛዝ መሰረት አገር ለቀው እንዲወጡ መደረጉን ከስፍራ የደረሰን ዜና ገልጿል። የትግራይ ወያኔ ከፋፍለ ግዛ የጥፋት መርዝ በጥቅም የለወጡ በአጃቢነት የተሰማሩበት የገንዘብ አሰባሳቢ ቡድን በተዘዋወረ ባቸው በአውስትራሊያ ልዩ ልዩ ግዛቶች ጠንካራ ተቃውሞ የቀረበባቸው ሲሆን የአውስትራሊያ ፖሊስ የተቃውሞውን ግምት ውስጥ በማስገባት የትግራይ ወያኔ ካድሬዎች ወደ መጡበት እንዲመለሱ አድርጓል። ለቅፈት ፕሮፓጋንዳ ተግባሮቻቸው የያዟቸውን አዳራሾችና ሆቴሎች ውስጥ እንዳይገኙ በማድረግ የአውስትራሊያ ፖሊስ የተቃውሞ ወገን ድምፅ አስተጋብቷል። በሀገራችን የሰፈነው የትግራይ ወያኔዎች ዘረኛ ጠባ ፋሽስታዊ ቡድን በህዝቡ ላይ ግድያ፣ ማስታደድን፣ ግፍና መከራ ላለፉት 25 ዓመታት ባለማቋረጥ እየፈጸመ መሆኑ በማንኛውም የዲሞክራሲ ሲና የሰብአዊ መብት መከበርን አፍቃሪ ከሆኑ ማህበራትም ሆኑ መንግስታቶች ጋር የሚያደርጋቸውን ግንኙነት በውጭ ሀገር ያለው ኢትዮጵያዊ ህዝብን ወገን እየተከታተለ ማጋለጥና በንቁ ተሳትፎ አንዳችም የስብሰባዎች እንዳያካሄዱ የማድረግ ተግባር እንዳከናውን ዓለም አቀፍ ጥሪዎች ተቀርበዋል። ከሰሞኑም የወያኔው ጠቅላይ ሚኒስትር ከአውሮፓ ህብረት ጋር የልማት ትብብር ለመፈራረም ቤልጂክ ብራስልስ መግባቱ ሲታወቅ በአውሮፓ የጋራ ህብረት ጽህፈት ቤት ፊት ለፊት የተቃውሞ ሰልፍ ማድረጋቸውም ለመረዳት ተችሏል። ዓለም አቀፉ የመብት ተሟጋች ድርጅት ሂውማን ዋች በመሀል ኢትዮጵያ የተነሳውን ህዝባዊ አመፅ ለማፈን ወያኔ በወሰደው አረመናዊ እርምጃ 400 ዜጎች መግደሉና ከ10,000 ሰዎች በላይ ለእስር መዳረጋቸውንም ባሰራጨው መግለጫ አስተዋወቀ። የትግሩያና ጋዛሪ ተነሳበትን ተቃውሞ በጸጥታ ኃይሉ አረማና እርምጃ ለመጨፍለቅ ያደረገውን እርምጃ አስመልክቶ ገለልተኛ አጣሪ ኮሚቴ በስፍራ በመገኘት አቀነባበረው ሪፖርት ለመኖሩ የ400 ሰዎች ህይወት መጥፋት ግምት እንጂ ቁጥሩ ከዚህ በላይ እንደሚበልጥም አትቷል። ባለፈው ዳሩር ጀምሮ እስከዛሬ ባላባራው ተቃውሞ ዜጎች እንደ ከብት በየስፍራ ተገለው ተጥለዋል። ይህን ያስፈጸመው አገዛዙ በመሆኑ ለተፈጸመው ያልተመጣጠነ የወያኔ ወታደሮች እርምጃ ተጠየቀ አልነበረባቸውም ብሏል። የወያኔ ባለስልጣኖች እንደተለመደው የሐሰት ምላሳቸውን በመሰንዘር ሂውማን ራይትስ ዋች ስለተገደሉት ሰዎች ብዛት አጋኖታል ሲል ትችቱን ሰንዝሯል። የወያኔ ካድሬ ባለስልጣን ለኤጀንስ ፍራንስ በሰጠው መግለጫ ሂውማን ራይትስ ዋች ተገደሉ ስለተባሉ ሰዎች ስም ዝርዝር አልገለጸምና የሚታመን ዜና አይደለም በማለት ሪፖርቱን አጣጥሎታል። ገድሎ ራሱ የሚደብቀውና በየጉድጓዱ የሚረውረው ወያኔ ድርጅቱ የአይን ምስክርነቶችን ዋቢ አድርጎ የሰጠውን ገለጻ ሊያስተባብል ሞክሯል። 10,000 ከሚደርሱ ታሳሪዎች መካከል ጥቂቶቹ ብቻ እንደተፈቱም ሂውማን ራይትስ ዋች በአሰራጨው መግለጫ ላይ ገልጿል። በመጨረሻም ባለፈው ሐሙስ ኮንጎና ዛምቢያን በመታዋስም ድንበር አቅራቢያ በሚገኝ ስፍራ የጸጥታ ኃይሎች ለድንገተኛ ፍተሻ ባስቆሙት ተሽከርካሪ ውስጥ 19 አስከሬኖች ማግኘታቸውና ዜግነታቸውም ኢትዮጵያውያን መሆናቸውን ተገልጿል። በጭነት መኪናው ላይ ሞተው ከተገኙት በተጨማሪ 76 ኢትዮጵያውያን ስደተኞች በሕይወት መገኘታቸው የዜና አውታሩ አክሎ ዘግቧል። ስደተኞቹ በኬንያ በኩል ለተሻለ ሕይወት ፍለጋ ወደ ደቡብ አፍሪካ ለመሸጋገር ዓላማ እንደነበራቸውም ተገልጿል። የስደተኞቹን አሟሟት አስመልክቶ እየተጣራ ቢሆንም ከመጨናነቅና ከመታፈን የተነሳ አየር በመጣታቸው እንደሆነ ተገምቷል። ስደተኞቹና ሟቾቹ ለዛምቢያ ባለስልጣናት እንደተሰጡም የፈረንሳይ ዜና አገልግሎት ዘግቧል። መጠለያና ምግብ፣ ውሃ፣ መድኃኒት መሳሰሉ ጭምር እንዲያገኙ በአቅራቢያው ከተማ መላካቸውን ለመረዳት ተችሏል። በአንዳንዶቹም ከሰውነት ውጭ በሆነ ድካም ላይ ስለሚገኙ ተገቢ ሕክምና ካላገኙ የሟቾች ቁጥር እንደሚጨምር የዜና አውታር አክሎ ገልጿል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
የትም አታገኘም ሲትና ሞክረው ተመልሳት መጣ ማወሻችኝ አስናቁና ስማኝ አራሪ ቡያሩ ፍቅረን ሲያሳዩ የሴት ውበት ሆኖብኝ አይናዋች አንድ መብረት ደስ ነው ተመለስ ይባረ ኒክ
I don't know.
የስብሰባ ጥሪ በ33ኛው የሰሜን አሜሪካ የኢትዮጵያውያን የእግር ኳስ ውድድር ለምትታደሙ በሙሉ ቶሮንቶ ካናዳ አርብ ሐምሌ 1 ቀን 2008 ዓ.ም ተመረጠ ቶሮንቶ ካናዳ ፍራይዴ ጁላይ 8 2016 ሞረሽ ወገኔ የአማራ ድርጅት የትግሬ ወያኔ በአማራው ነገድ ላይ የፈጸመውንና የሚፈጸመውን የዘር ማጥፋትና የዘር ማጽዳት ወንጀል በተጨባጭ መረጃ ለማረጋገጥ ዝርዝር ጥናት አከናውኗል። ውጤቱንም ደረጃ በደረጃ ለባለቤቱ ለኢትዮጵያ ሕዝብ በማሳወቅ ላይ ይገኛል። ተዚህም አንዱ በቶሮንቶ የሚካሄደው ህዝባዊ ስብሰባ ይሆናል። ተዚህ በተጨማሪም በእለቱ በተጓዳኝ ለሞረሽ የአማራ ድምጽ ሬዲዮ ዝግጅት የሚውል ገንዘብ ለማሰባሰብ የሚረዱ ልዩ ልዩ ዝግጅቶች ይቀርባሉ። ቦታ ሆሊ ዩክሪስት ቸርች 515 ብሮድቪው አቨኒው ቶሮንቶ ኦንታሪዮ M4K2N6 ሰዓት ተቀኑ 6 ሰዓት ጀምሮ ወይም 12 PM onwards። በዚህ ዝግጅት በመሳተፍ የወገኑ የኢትዮጵያዊው አማራ አለኝታና መከታ መሆኑን ያስመስክሩ። አማራን ተፈጽሞ ጥፋት እንታደግ። ፈለጋ ስራት የትውልዳችን ቃል ኪዳን ነው። ሞረሽ ወገኔ የአማራ ድርጅት
በአንድ ዘር ጎራ ሀገር ስትመራ በአንድ ዘር ጎራ ሀገር ስትበላ ከቢኒያ ሙሉጌታ ከኖርዌይ። ኢትዮጵያ ሀገራችን በራሷ ልጆች በኢትዮጵያ ደምና አጥንት የተገነባች ሲሆን በሁሉ መስፈርት ያለ ዜጋ ከታናናሽ ዜጎች እስከ ታላላቅ ዜጎች ንጉሠ ነገሥት ድረስ ያሉ ዜጎች ዋጋ ከፍለው አቆይተዋታል። ዛሬ ላይ ግን ያለው ፍርሃት ማንንም የማይደፍራትን ማንንም የሚደፍራት ጋለሞት አድርጓታል። ህዋት ወይ ሞያኔ የስልጣን መንበሩን ከተቆናጠጠ ወዲህ ከመፈጸማቸው ለነጋሪ ከመይመቹ አንዳንድ ዋና ዋና ሙስና ነው። ፍትሃዊ ባልሆነ መንገድ የሚመዘብረው የሀገር ሀብት የወያኔ ፓርቲ ቀንደኛና ዋነኛ ልሳኖች እንዲሁም የወያኔ ሚዲያ ተቋማት ጉዳዩ የሀገሪቷ ታላቅ ስጋት እንደሆነ አድርገው ሲያቀርቡና ሽንጣቸውን ገትረው ሲከራከሩ ይታያሉ። ይሁን እንጂ ስልጣን ላይ ያለው ቡድን ባህር የሆነውን የኢትዮጵያን ህዝብ አዋርዶና ንቆ ከአንድ አካባቢ የመጡ ግለሰቦች ዝርፊያውን ተያይዞት ይገኛል። በዚህ ሀገር አጥፊ ቡድን ውስጥ የሚገኙ ግለሰቦች ተደጋግሞ እንደሚነገረው ማንኛውንም አይነት ንግድ ያለ ቀረጥ ይነግዳሉ። ፍትሃዊ ባልሆነ መንገድ ያሻቸውን ያደርጋሉ። በመከላከያ ሰራዊት ውስጥ ጭምር ከታችኛው ጀምሮ እስከ ላይኛው መኮንኖች ድረስ ዋና ዋና ቦታዎች የሚገኝ ከአንድ ጎሳ የተሰበሰቡ የሀገሪቱ ሀብት በማን አለበኝነት እንደፈለጉ ሲያደርጉ እነሱ የሚያዩት ያገዛዙን ጥቅም የሚወክል ብቻ መሆኑን ነው። ወያኔ ራሱ ከሚበዘብረውና ከሚያደርሰው ጥፋት ባሻገር የሀገሪቱን ንብረት ኃላፊነት በጎደለው መልኩ ለሆዳም ካድሮቹ የህዝብ የሆነውን ንብረት እንደ መደለያ ይጠቀሙበታል። በአንድ ዘር ጎራ ሀገር ስትመራ በአንድ ዘር ጎራ ሀገር ስትበላ እያየን የ25 ዓመት ሞላን። ታዲያ ይህ ሀገር አጥፊ ቡድን ራሱ የሚያደርሰውን እንዲሁም የሚመዘብረውን ምዝበራና ጥፋት በረጅም እጁ ወደ ሌሎች ሲጠቁም ይታያል። ሲያሰኘው በሀገሪቱ ላይ የተስፋፋውን ሙስና በተመለከተ ጥቂት ባለሀብቶች እያለ ሲወነጅል፣ ሲሻው የተወሰኑ ሹመኞች እያለ ሲል፣ ካስፈለገውም የሀገሪቱ ደላሎች እያለ ይከሳል። እንዲሁ በሀገርና በህዝብ ላይ እየቀለደ ራሱንም ልማታዊ መንግስት አድርጎ አስቀምጧል። እነዚህ የወያኔ ሹሞች ወይም ሹመኞች በሀገሪቱ በተለያዩ ቦታዎች ከህዝብ ዘርፈው ያቋቋማቸው ድርጅቶች በአሁኑ ሰዓት በነጻነት ሥራቸውን መሥራት ተስኗቸዋል። ለዚሁም ዋነኛ ምክንያት ህዝብ እንዴትና ከየት ገንዘቡ መጥቶ እንደ ተቋቋመ ስላወቀ ነው። የዜጎች ጭንቀት እየሆነ የመጣው በሀገሪቷ ላይ የሰፈነው ሙስናና ዘረፋ ሀገሪቱን እንደሚጎዳና እንደሚያጠፋ በመረዳቱ ያለውን ሥርዓት ከስር መሠረቱ ለመናድ ህዝቡ ቀርጦ ተነስቷል። ሀገራችን በእነዚህ ገዢዎች ክራንች ውስጥ ከገባች ጊዜ ጀምሮ ህዝብን በዲፕሎማሲ ሳይሆን በኃይልና ጠመንጃ እየገዘቱና በረቀቀ መልኩ ሀብት ንብረቱን እየዘረፉ ይገኛሉ። አሁን የህዝቡ ትግል ምን ያህል እንደ ተነከረ ዜጋ ሁሉ የሚያውቀው ነው። በትግሉ ሜዳ ላይ ተሰማርቶ ለሀገርና ለህዝቡ ይህ ነው የማይባል መስዋዕትነት እየከፈለ ነው። የዲሞክራሲ ስርዓት የተራበን እኛ ተስፋችን እውን እንዲሆን በሚደረገው የትግል ሂደት ቀጥተኛ ተሳታፊ መሆን አለብን። ታዲያ አሁን ስጋቱ ኢትዮጵያዊነታችንን ከተወረወረበት ሀገራችን ኢትዮጵያ ከወደቀችበት ማንሳት ነው። ነጻነትን እኩል የሀብት ክፍፍል በሌለበት ሁኔታ የዲሞክራሲ ድርቅ አብሮን የተወለደ እስኪመስል ድረስ በዚህ ሁሉ ቸነፈር መመታታችን፣ በተፈጥሮ ያገኘነውን ነጻነት በጉልበተኞች ጠመንጃ መቀማታችን ሊቆጨን ይገባል። አምባገነኑ ወያኔ ነጻነት ወዳድ የሆነውን ህዝባችንን ጭካኔ በተሞላው መንገድ እንዲሁም አግባብ በሌለው ሁኔታ ሁለንተናውን ባዶ አድርጎት ይገኛል። ታዲያ ይህ ጎሰኛ ቡድን የህዝባችንን አንድነት የሀገራችንን ሉዓላዊነት እያናጋ ይገኛል። ማህበራዊና ኢኮኖሚያዊ ቀውስ በሀገሪቱ ላይ ተስፋፍቶ የሚገኘው ይኸው ፍርሃት በሚፈጥረው ችግር ነው። ይህ ሁኔታ በታሪክ አጋጣሚ ዛሬ ያለን ሰዎች የምንመሰክረው ሐቅ ነው። ኢትዮጵያ ሀገራችንን ካልበታተነ እረፍት እንደማያገኝ የሚሰማው ይህ ቡድን ከትናንትናው ዛሬ በዛች አገር ላይ እያደረሰ ያለው መጠነ ሰፊ ችግር ተባብሶ ኢትዮጵያን የኩራት መታወቂያ መሆን እያስረሳ ይገኛል። አሁን ላይ ከራሱ አልፎ የዜጎችን ስነ ልቦናና በርካሽ ባህልና ሙስና እየበከለ ያለው ይህ ስርዓት ይህንን ጸይፍና ሀፍረት የተሞላበትን እርምጃ ለሀገርና ለወገን የማይጠቅም ተልእኮውን በተደራጀ መልኩ እያሳካ ይገኛል። የውጭ ኃይሎችም ተባብራዮችም በግልም በቡድንም ሀገር የሚያደክም ዘመቻ ላይ ናቸው። እብሪተኛው ገዢ በሁሉ መልኩ ህዝባዊ እፎይታ በሀገራችን ላይ እንዳይሰፍን ባለ በሌለ ኃይሉ ይታገላል። በሀገሪቱ ላይ ከግለሰብ እስከ ቤተሰብ ከቤተሰብ እስከ ማህበረሰብ ባሉ ዜጎች ላይ ሰላም እንዳይሰፍን ማድረግ የወያኔ ዋነኛ አጀንዳ ነው። ወያኔ ዘመኑን መከታ በማድረግ ወገንንና ሀገርን በስውርም በግልጽም በቀንና በማታ እየሸጠ ይገኛል። የዚህ ቡድን ካድሮች ሲጀመርም ስለ ሀገራቸውና ስለ ህዝባቸው ጨንቋቸው አያውቅም። ከእውነት ጋር የቆሙ አይደሉም። ሆዳቸው ከሞላ ህዝብ ከጠላው ስርዓት ጋራ እጁን ጓንት ሆኖ መቀጠልን እንደ ጀግንነት የሚያዩት ጊዜ ይፋረዳቸዋል። ድል ለኢትዮጵያ ህዝብ።
Shall not see you so deep in me. የትግሬ ወያኔና ሻቢያ በአዲስ ጦርነት መጀመርና የኢትዮጵያዊነት ምላሽ። ባለፉት 5-10 ዓመታቶች ሀገራችን የተለያዩ ችግሮችን መጋፈጧ ባይዘነጋም በተለያዩ ግዛቶች በርሃብና በተለያዩ ቸነፈር አሰቃቂ ልቂት ዜጎቿ መስዋዕት የከፈሉ ቢሆንም የ5-10 ግማሹ ወዲህ ግን ፍጹም በባሰ መልኩ ሁለንተናዊ ህልውናችን ላይ ጽልመት ያለበሱ ሂደቶች የተከሰቱበትና ለመስቅልቅል ሁኔታዎች የተዳረግንበት ዘመን ነው። ይህ የትግሬ ወያኔ ዘመን ብለን የምንጠራው ሁለንተናዊ መስቅልቅሎች ለተለያዩ መዘዞች እየዳረገን ነው። አገሪቷን የግል ርስቱ ያደረገው ይህ የትግሬ ወያኔ አገዛዝ አገርና ትውልድን እየገደለ ነው። አገሪቷ በከፋፋይ ርዕዮተ ዓለም ተጠርንፋለች። ዘርን መሰረት ያደረገ አገዛዝ ለጥቂቶች የፈንጠዝያና ባንድ ጀምበር ሰማይ ጠቀስ ህንጻን እንደ ጓሮ አትክልት የሚተክሉ ሆዳደሮች እየተበራከቱበት ለብዙሃኑ ግን የዋይታ ምድር የሆነባት አገር ሆናለች። አገዛዙ በየጊዜው የሚዘራው የጥላቻ ፖለቲካ፣ የጥላቻ ሁልት ማነጽ፣ ከፋፍሎ ማቆም እልቂት ጠሪ ዘውግ ተኮር ቅስቀሳዎቹ እዚህ ደረጃ ላይ ከመድረሳቸው በፊት ገና ከጠዋቱ ለከፋ እልቂት ሊዳረግ እንደሚችል በማስታወስ ይሰጡ የነበሩ ምክሮችን በማናህሎኝነት ችላ ብሎ በክፋት ጎዳና በመመላለስ ለፈጸማቸው አገር አውዳሚ ተግባሮቹ ከራሱ አልፎ አገሪቷንም ከብተና አደጋ ፊት አቁመዋታል። ከቅርብ ጊዜ ወዲህ ግን ራሱ የዘራውን እንክርዳድ መልሶ እያጨደ ነው። ከሁሉም አስከፊውና አሳሳቢው ግን አገዛዙ ለዝግመታዊ ሞት መዳረጉን አለመረዳቱ ነው። የወያኔ መሪ የነበረው በግንባር ቀደም የተባበሩት መንግስታት ድርጅት ሻቢያ በነጻ መንግስትነት ውቅና እንዲሰጠው ሲጠይቅ ወያኔ ኢትዮጵያን ቅኝ ገዥና ወራሪ አድርጎ በማቅረብ ለኤርትራ ነጻነት በመከራከር ኢትዮጵያ የምትጠይቀውንና ለመጠየቅም መብቷ የሆነውን የሉዓላዊነት ወሰን እንደሌላት በማስወሰን ነበር። ወያኔዎች ከዓለም አቀፍ የጸረ ኢትዮጵያ ኃይላት ጋር በመተባበር በኢትዮጵያ ሕዝብ የነጻነት የመብት የሉዓላዊነትና የሉዓላዊነት በአጠቃላይ በኢትዮጵያ ብሔራዊ ክብር ላይ ያደረሱት በደል ታሪክ ይቅር የማይለው ክህደት ለመሆኑ ትውልድ ሲያስታውሰው ይኖራል። የበረሃ ወንበዴዎችን ሕጋ ያደረገው የጸረ ኢትዮጵያ ኃይላት የራሳቸውን ዓለም አቀፍም ሆነ አህጉራዊ ማህበራትን ማፍረስና ማበጀት የሚከለክለውን ሕግ ጥሰው ባንዲት ነጻነቷና ክብሯን ጠብቃ በኖረች አገር ሰላም ወዳድ የሰሜኑን ክፍል ገንጥለው እንደ አገርም ሆነ እንደ መንግሥት ህልውና ኖሯት ለመቀጠል የማትችል አገር ኤርትራ ብለው መፍጠራቸው ምን ያህል ለብሔራዊ ነጻነቷና ክብሯ ተቆርቋሪ ያልሆነ ቡድን አደራጅተውና አስታጥቀው እንዳስቀመጡብን እውን የሆነውን በዚያ ወቅት ነበር። በጸረ ኢትዮጵያ ኃይላት ጣልቃ ገብነት የአገር ህልውና ሊደፈጠጥ እንደሚችል ኢትዮጵያ ባለም የመጀመሪያዋ ሆናለች። ኢትዮጵያ በራሷ ፍጡር የሆኑ ከሃዲዎች ተሞግታ ብሔራዊ ክብር ላይ ጥቃትና ክህደት የፈጸሙ ተሸልመውና ተከሰው በትውልድ የተረገመ ሥራ ሲሰሩ ኢትዮጵያን የምዕራቡን ቅኝ አገዛዝ በደምና ባጥንታቸው የአገራቸውን ብሔራዊ ነጻነት አስከብረው በመኖራቸው የተነሳ በቁጭት ያዩ የነበሩ ከወያኔ ጋር በማበር በይበልጥ ጎጂ ሥራዎችን ለመፈጸም ሁኔታው ገጥሞላቸዋል። የትግሬ ወያኔ ዘረኛ አገዛዝ በአገር ውስጥ በሕዝባዊ ቁጣ እየተዋከበ ነው። የአገራችንን ሀብትና ንብረት በራሱ ዘር ላይ የተዋቀረ ወታደራዊ ጡንቻ በማደለብ በአገር ውስጥ ማንኛውም ተቃዋሚ ለመደምሰስም ሆነ በአካባቢው ራሱን እንደ ሀያል መንግሥት በማስቆጠር ሊፈራም ሊያስፈራራም የሚችልበትን ሁኔታ ለማመቻቸት ሁኔታው እንዲገጥምለት እየጣረ ነው። የጦርነት መንፈስ ማስፈን እጅግ ክቡር የሆነውን የሰውን ልጅ የዲሞክራሲና የሰብአዊ መብት ለመድፈርም ሆነ ዋነኛ የሆኑትን የሕግና የፍትሕ የበላይነት ጥያቄዎች እንዳይደመጡ ለማድረግ ቀደም ሲል እንደ አውሮፓውያን አቆጣጠር በ1998 በተደረገው ጦርነት ያስከተለው መዘዝ በቂ ምስክር ነው። ጦርነቱ የተመቸ አጋጣሚ ሆነለት ሰላማዊ ኑሮንና ፍላጎትን እያሳጣን ያለው የትግሬ ወያኔ ዘረኛ አገዛዝ ወደ ጦርነት የሚማገዱትን መርጦ በመላክ የራሱን ህልውና አስጠብቋል። ሕዝብ ለማስጨረስ ደንታ የሌለው አገዛዝ ዛሬም ጦርነትን እያሸተተ ነው። ሻቢያና ወያኔ በሥልጣን ላይ እስካሉ ድረስ ከጦርነትና ግጭት ነጻና የተረጋጋ የሰላም አካባቢ ለመፍጠር የሚታለ ጉዳይ አይደለም። አሁን ከመታየው ሁኔታ አንጻር ለአፍሪካ ቀንድ ለቀይ ባህርና ህንድ ውቅያኖስ አካባቢ እንደ ህይወት ስትንፋስ አስፈላጊ የሆነውን አስተማማኝና የተረጋጋ ሰላማዊ ሁኔታ ለመፍጠር ወያኔና ሻቢያ እንቅፋቶች ናቸው። አካባቢውን የጦርነት ቀጠና ለማድረግ የሚፈልጉ ኃይላት ከጎናቸው ተሰልፈዋል። ቀይ ባህር አካባቢው ካለው ሪጅናል ስትራቴጂካዊና ኢኮኖሚያዊ ይዞታ በኢትዮጵያ ህልውና ላይ አመት አልፎ አመት በተተካ ቁጥር ወይም ደግሞ ይህንን ወደ ህንድ ውቅያኖስ ቀይ ባህርና ሜዲትራኒያን ባህር መውጫና መግቢያ የሆነውን በር የሚቆጣጠሩ አገሮች በተለዋወጡ ቁጥር የኢትዮጵያንም ህልውና እንደገና በንጥልጥል ላይ እንዲሆንና ስጋትና ውጥረት እንዲፈጠር ሆኗል። ወያኔ በስልጣን ላይ እስካለ ድረስ በህይወትና በአገር ንብረት ውድመት የሚከፈለው ዕዳ ምን ያህል ሊገመት እንደሚችል መገመት ይከብዳል። በትውልድ ኤርትራውያን የሆኑ በወያኔ ውስጥ ባላቸው የበላይነት ተጠቅመው ኢትዮጵያ ከቀይ ባህር እንድትገነጠል፣ በዙሪያ ተከባ ጉሮሯ እንዲታነቅ፣ ኢትዮጵያ ከመጪው ዓለም ጋር ከውጭው ዓለም ጋር በባህር በኩል ያላት የንግድ ግንኙነቶች በሙሉ እንዲታጠሩ፣ ራሷንም ለመከላከል የሚያስፈልጋትንም የጦር መሳሪያና መለዋወጫ እንዳታስገባ ለማድረግ የተደረገው ሴራ ሲያጠናቅቁ ሻቢያ ሁለት አገር ለመግዛት ተስፋ አድርጎ ነበር። ነጻነት ወይንስ ባርነት የሚለውን ምርጫ አስቀምጦ የሚላስ የሚቀመስ የሌላትን አገር በእጁ ያስገባው። በቀጣዩ የሻቢያ የራሱ ፍጡር የሆነው ወያኔ የኢትዮጵያን ሕዝብ አንጡራ ሀብት አላንዳች ተቀናቃኝ እንደፈለገው አዞበት ዘርፎና ቀምቶ ላለመው የታላቋ ትግራይ ግንባታ ለመጠቀም ሲያቀድ የድርሻ ተጋሪ ነኝ ብሎ የቀረበው ሻቢያ በጌታና ባሽከርነት መካከል ያለው ግንኙነት ለመለወጥ የተጠቀመበት የማስፈራሪያ እርምጃ ተቀባይነት በማጣቱ ውስን ታርጌት በመምታት ወያኔን ወደ ድርድር ለማምጣት የወሰደው እርምጃ ስላልሰመረለት በቀላሉ ሊገታ ወዳልተቻለ ጦርነት ተዛምቶ ሕዝብን አስጨርሰዋል። ሻቢያና ወያኔ የንጹሐን ዜጎች ደም በጃቸው አለ። ካሁን ቀደም በቀሰቀሱት ጦርነት ምክንያት ምን ያህል ሰማዕታት ለጦርነቱ እንደገበሩ ገና በውል የተቆጠረ ወይንም የታወቀ ነገር የለም። በተለይም በአደናጋሪነትና በአጭበርባሪነት የተካነው ወያኔ በመጀመሪያው ዙር ጦርነትም ሆነ በሁለተኛው ምስኪኑን ደሃ ሕዝብ በአገር ወዳድነት ሰብስቦ በተጠመደ ቦምብ ላይ እንዲራመዱ አድርጎ የሻቢያን ጦር ለመቅጠም በተደረገ ሙከራ ከሰማንያ ሺህ ሰዎች በላይ እንደረገፉ በወቅቱ መገለጹ ይታወሳል። ለኢትዮጵያና ለኢትዮጵያዊነት ቀናነት የሌለው ከራሱ ሁሉና በላይ የማያስብ የትግሬ ወያኔ ዘረኛ ናዚ ቡድን እንደ ኢሮፓውያን አቆጣጠር በ1999ና 2000 በጦሩ ግንባር የነበረው የኃይል ሚዛን ወደ ኢትዮጵያ ዘንብሎ እያለና ሻቢያም ራሱ በቀሰቀሰው ጦርነት እየጋየ በነበረበት ወቅት የኢትዮጵያን ብሔራዊ ክብር ግምት ውስጥ ያላስገባ ማፈግፈግ በመደረጉ ሳቢያ ዛሬ ወያኔ ለሶስተኛ ዙር ጦርነት እያሽቀራራ ነው። ማንም ነጻና ሉዓላዊነቱን ለማስከበር የአገር አደራን የመቀበል ግዴታ ያለበት አገርና መንግሥት ሊቀበለው ይችላል ተብሎ የማይገመት ስለ ባድመ የድርድር ውሳኔ በአገራችን ላይ እንዲጫንባት ያጸደቀው ወያኔ በአዲስ ዜጎችን ለመማገድ እየተሰናዳ ነው። እኛ ኢትዮጵያን ፊታችንን ወያኔ ከሚወስደን የጦር ግንባር ወደ ወያኔ በማዞር ሰብአዊ መብትና የሕግ የበላይነት ስለሚረጋገጥበት ስለ ዲሞክራሲና በየትኛውም አካባቢና መንደር ስፍራ ተንቀሳቅሶ ለመኖርና ለመስራት የሚያስችለንን ስርዓት ለመገንባት መታገል ይበልጥብናል። ከፍተኛ መስዋዕትነት የሚጠይቀው ትግል ሻቢያና ወያኔ በሚከፍቱት ግጭት ለመማገድ የብሔራዊ ነጻነት ስሜት ላይ ቆሞ በወያኔ ፕሮፓጋንዳ መማረክ ሳይሆን የሰውን ሕይወትና የአገር ሀብት የሚያወድመውን ወያኔን መገላገል ይቀድማል። በአገራችን ህልውናና በወገኖቻችን ሕይወት ላይ በጸረ ኢትዮጵያ ኃይሎች እየታገዘ የፈለገውን ውሳኔ ለመውሰድ ሁኔታው የገጠመለት ወያኔ በየጊዜው ዋና ዋና የአገሪቱ አጀንዳ በሚል ካስቀመጠልን ፖለቲካዊ፣ ወታደራዊና የከፋፋይ ርዕዮተ ዓለማዊ አመለካከት ነጻ ሆነን ማሰብ የምንችለው የቅራኔ ቅድመ ተከተል አመለካከታችን ዙሪያ ግልጽ አቋም ስንይዝ ነው። በቂም በቀልና በቁርሾ በማንኛውም ኪሳራ ሥልጣኑን ለማቆየት የሚፍጨረጨረው ወያኔ ማንኛውንም የዲሞክራሲ የሰላም ድርድርን እንዲሁም ደግሞ የሕግ የበላይነትን ጥያቄ ይዞ በሰላማዊ መንገድ ለሚከራከረው ሁሉ ምላሹ በብረት ኃይል መደቆስ ነው። ቦያኔ አገዛዝ ለህዝብ ዘላቂ ሰላምና መረጋጋት አጋዥ ሊሆኑ የሚችሉ መፍትሄዎችን መከራከር እንደ ወንጀል ይቆጠራል። የጦርነት ቅስቀሳ ባለበት አገዛዝ ዲሞክራሲያዊና ሰብአዊ መብትን ማሰብ ህልም ነው። ከሁሉም እጅግ መሰረታዊና ዋነኛው የሰው ልጅ መብት የማይከበርበት ሀገር አይነተኛ ምልክት በየዘመኑ አገዛዙ ለሚፈጥረው የግጭት ቅስቀሳዎች አዙሪት እንድንገባ መደረጉ ነው። ውድ የሆነውን የሰው ልጅ ህይወት የማጥፋት የፖለቲካ ባህል አድርጎ የያዘው ወያኔ ባላንጣችን በመሆኑ የኢትዮጵያን የአገር ፍቅርና ጠንካራ ብሔራዊ የነጻነት ፍላጎትና ስሜት ከወያኔ ጋር አብሮ የሚጓዝ አይደለም። ሻቢያ በአንዳንድ አረብ አገሮች በተለይም በሳውዲና አረብ ኤምራትስ እንዲሁም ግብጽ ከመሳሰሉት አገሮች እርዳታ ማግኘት የኢትዮጵያን ህልውና ስጋት ላይ ሊጥል እንደሚችል ማሰብ አይከብድም። ሻቢያ ወያኔ ኤርትራን ነጻነት ትፈታትናለች በሚለው ፕሮፓጋንዳ እየተንቀሳቀሰና በቀደሙት ጊዜያቶች የጸረ ኢትዮጵያ የጦር ገደል እየተማረከ በፈቃዱ ወደ ጦር ሜዳ የሚመለመል ከመጥፋቱ የተነሳ ሻቢያ በማስገደድ አፈና ያካሄዳል። ወጣቶችን ከትምህርት ቤቶችና ከመዝናኛና ከመንደር ያስገደደ ያፍሳል። ከዚህ የግዳጅ ዘመቻ ለማምለጥ በተለይም ወደ ሱዳን የሚሰደደው ከዚያም ከሱዳን በሊቢያ በኩል በጀልባ ተሳፍሮ ወደ ጣሊያን ሲጓዝ የሚሰምጠው የኤርትራውያን አሰቃቂ እልቂት ዓለም በትዝብት እያየው ነው። በአገራችን የጣደችውን ትታ የሰው ታማስላለች የሚል አነጋገር አለ። የዛሬ 16 ዓመቶች ገደማ ወታደራዊ ቅጣት የተቀበለው ሻቢያና ጦሩ ራሱ በጫረው እሳት መልሶ ጋይቶ ዜጎቹ የደረሰባቸውን አሳፋሪ ሽንፈት ሲደብቅ የኖረው በዋነኛነት የተጠመደው ለኤርትራውያን ያልቸረቸረውን ሰብአዊ መብትና የሕግ የበላይነት በኤርትራ ያሰባሰባቸውን ነጻ አውጭ ድርጅቶች የነጻ አውጭ ድርጅቶች አዝማቾች ነን የሚሉትን ለኢትዮጵያ ዲሞክራሲ በክላሽንኮቭ አፈሙዝ ሊያሸጋግሩልን በጸረ ኢትዮጵያ ኃይሎች እየታገዘ እንቅስቃሴያቸውን እየደገፈ ነው። ወያኔ በሻቢያ ወታደራዊ ድጋፍ በኢትዮጵያውያን አናት ላይ ጉብ እንዳለው ሁሉ ለነጻ አውጭ ድርጅቶች ርካሽ ክላሽንኮቭ ጠመንጃ አስነግቦ በሻቢያ ወታደራዊ አዛዥነት በአስመራ የሚንከራተቱ ነጻ አውጪዎች ተበራክተዋል። በተናጥልም ይሁን በጋራ ወያኔን እንገጥማለን ያሉ ጸረ ኢትዮጵያ ቡድኖች የሻቢያ መጠቀሚያ ከመሆን በስተቀር ለኢትዮጵያ አንዳችም አመኔታም ይሁን ተስፋ የሚጣልባቸው የረባ የፖለቲካ ጥቅም የማይፈጽሙ ናቸው። የትግሬ ወያኔ አገዛዝ እነዚህን ድርጅቶች የሻቢያን ቡራኬ የሚቀበሉ የሚል ስም በመለጠፍ ለጸረ ሻቢያ ፕሮፓጋንዳውና ለሻቢያ ጣልቃ ገብነትና ተጠያቂነት ዓለምን እየወተወተ ነው። በተለይም ከቅርብ ጊዜ ወዲህ በሻቢያ ላይ ተጥሎ የነበረው ማዕቀብ እየላላ መምጣትና በተጨማሪም ዓለም አቀፍ ህብረተሰብ ሻቢያን የሚያይበት አመለካከት እየተለወጠ መምጣቱ ወያኔ ይፈራ የነበረውን ስጋት እያጎለበተ መጥቷል። ያገዛዙ የሙስና ሁለንተናዊ ባህሪው የፈለፈላቸው የዘመኑ ጥቅመኞች ወያኔ ለሚጮኸው የጦር ግንባር ቀዳሚውን ስፍራ መያዝ ይኖርባቸዋል። የሙስናው ተጠቃሚዎች በውጭም ሆነ በአገር ውስጥ ያሉ ለጦሩ ግንባር መመልመል ይኖርባቸዋል። የድሃው ልጅ ወያኔና ሻቢያ ሰራሽ ለሆኑ ግጭቶች መማገድ የለበትም። አገዛዙ በጥቅም ያስተሳስራቸውን ለይቶ ስለሚያውቅ መለየውን ለነሱ ማጥለቅ አለበት። ሀገር ውስጥ ይሁን ከሀገር ውጭ ያሉትም የሀገሪቷን ሀብት በብቸኝነት ቆመው የሚቀራመቱት ባለሀብቶች እየተባሉና ሲባሉ የነበሩ ሻቢያን ለመዋጋት ግዴታም ኃላፊነትም አለባቸው። በትግሬ የተገነባውን ሕንፃና የተከማቸ ሀብት ከወደብ የሚያገናኝ መንገድ መጠበቅና ማስጠበቅ ያለበት ከወያኔ ጋር አብሮ ለመጥፋት መርጦ ድርሻውን የተጋራ ሁሉ መሆን ይኖርበታል። በአገሪቱ ሀብት አጠቃቀምና አከፋፈል ላይ የህወሓት አባልና ጥቂት ካድሬዎቹ የተሰገሰጉበት በመሆኑ ይህን ጥቅም በራሳቸው የህይወት ኪሳራ የሻቢያን ወረራ መከላከል ይገባቸዋል። በመቀሌ ከተማ በሚገኘው ገረቡቡ መንደር በተንጣለለ ቪላ ተንደላቀው በሽንጠረዥም ዘመናዊ መኪና ተንፈላሰው የሚኖሩ ያገኙትን ጥቅም ማንም እንደማይነጥቃቸው ለማሳየት የህወሓት ምስረታ በዓል በሚል በየዓመቱ በፌስታና በደስታ የሚደልቁት ቀዳሚ ዘማቾች መሆን ይኖርባቸዋል። የአገር ሀብት ተቀራምተው አራሹን አፈናቅለው ደን መንጥረው መሬቱን ዝንጀሮ ያለበት ማሳ ያደረጉ ተጠቃሚዎች ወያኔ በቀሰቀሰው የጸረ ኢሳያስ አፈወርቂ ጦርነት ሙሉ ተሳትፎ እንዲኖራቸው መጠየቁ ተገቢ ነው እንላለን። በኮንዶሚየም ቤት ሰልፈኛ የነበሩና ድርሻቸውን የተቀበሉ በወያኔ ኢንቨስትመንት ተመዝግበው የወርቅ ሜዳሊ የተሸለሙና እጩዎች የነበሩ ወደ ወያኔ ሚሊሻ ማሰልጠኛ ካምፕ እንዲገቡ መደረግ አለበት። ከሁሉ በላይ ደግሞ በቦንድ ባለቤቶች የቦንድ ባለቤቶች ጥቅማቸውን ለማስከበር ክላሽንኮቭ አንግበው በጾሮና ግንባር መዝመት አለባቸው። ወያኔ በመርጫ ሽፋን ራሱ የሚፈልገውን ድል በፈለገው ብልጫ አሸንፎ ተቀናቃኝ የሌለበት በማስመሰል ያጎራቸው ያሻንጉሊት ፓርላማ ተወካዮችም ወያኔን ለማዳን ተቀዳሚ ኃላፊነት አለባቸው። የነሱ ህልውና ከወያኔ ህልውና ጋር በጥብቅ የተሳሰረ ስለሆነ ለምቾታቸው ወያኔ አድን ዘመቻ የነሱ ጉዳይ ነው። ይህ ጦርነት የኢትዮጵያና የኤርትራ ጦርነት አይደለም። ወያኔና ሻቢያ ለመጠፋፋት የሚፈላለጉበት ጦርነት ነው። ወያኔን ለማዳን የዘመኑ ጥቅመኞች የክተት አዋጅ ጥሪ ማሰማት ይኖርባቸዋል። ለኢትዮጵያውያኖች ግን አርበኝነት፣ ጸረ አንድነትና ጸረ ህዝብ በሙስና የተጨማለቀ አገዛዝ በመታገል አገርን ከማፍረስ መታደግን ያስቀድማል። ለውድቀታችን ተጠያቂ የሆነውን አገዛዝ በህዝባዊ እምቢተኝነት ማስወገድ ቅድሚያ ይሰጠዋል። እስከ መቼ የዜጎችን ትንቅንቅ የሚያበረታታ አገዛዝ መሰንበት ይችላል? ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ህልውና በደለደለ መሠረት አጽንተን ለቀጣዩ ትውልድ ለማሸጋገር የወያኔ ዘመን ለጣለብን ትውልዳዊ ማንነት ዕዳ ክንውን ለማፋጠን ወያኔ በቀደደው ቦይ መፍሰስ ስናቆም ብቻ ነው። ወያኔ በሶማሊያ ከአልሻባብ ጋር፣ ወያኔ በሰሜኑ ከሻቢያ ጋር፣ ወያኔ በጅቡቲ በኩል ከአረብ ኤምሬትስ ተጽዕኖ የመዳን ጉዳይ፣ በደቡብ ሱዳንና በሰሜኑ ኬንያ አዋሳኝ ሰርጎ ገቦች፣ እንዲሁም የአባይ ግድብ ተቃዋሚዎች በሚል የፖለቲካ ትርፍ ለማሰባሰብ የሚያደርጋቸውን ፕሮፓጋንዳዎች ማርከስ ይኖርብናል። ስለሆነም በእንቢተኝነት ደም አልባ ሰላማዊ አመፅ አደባባዮችን በሰው ጎርፍ ማጥለቅለቅ፣ በሚያስፈልግ አመፅ ወያኔ እስኪንበረከክ ድረስ ጥቃት ማካሄድ፣ በወያኔ ድርጅቶች ላይ እቀባ ማካሄድ፣ ኢትዮጵያዊነት የፋኖ መንገድን የምናበረታታበትና የምናስተጋባው ጥሪ ነው። ከዚህ ባሻገር ያለው የሻቢያና የወያኔ ሽርክና በኢትዮጵያ ላይ የጫነውን የህልውና መዘዝ ከወያኔ ሞት በኋላ ሊጠናቀቅ የሚችል ጉዳይ ነው በሚል መልእክታችንን እናስተላልፋለን። ድል ለኢትዮጵያ ህዝብ። We'll be right back.
አድማጮቻችን የዛሬውን የሰኔ 12 ቀን 2008 ዓመተ ምህረት ወይንም እንደ አውሮፓ አቆጣጠር የጁን 19 2016 ለማጠናቀቅ ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ፣ ወርቁ ሞላ፣ ንጉሱ ታምራት፣ እኔም የቴክኒኩ ድጋፍ የሰጠው ቴዎድሮስ በቀለ ደና ቆዩልን ይያል በዚሁን ሰናበታችኋለን። ድል ለኢትዮጵያ ህዝብ።
Tagazı ሰው የጋሻ ዋጅ ነው አንያ ጠርጥር ያለው የይኩም አምላክ ነው አለም የቲ ቦሮስ ሰው የጋ